ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
So our organization decides to support Wegane because we are very touched by their philanthropy.
የኛ ተቋም ወገኔ ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው።
የተመለከታችሁት ወይም የሰማችሁት ትውልደ ኢትዮጵያዊቷን ኤደን እስክንድርን ነው። ኢትዮጵያ ያሉ ታዳጊዎችን የሚረዳው የወገኔ ተራድኦ ተቋም በጎ ፈቃደኛ ናት። በምሽቱ በዚህ ዙሪያ የተሰናዳ ዘገባ ይቀርባል። ሌሎች ወጣቱን የሚመለከቱ ሀገር አቀፍ ዘገባዎችንም ይዘናል። ኤደን ገረሞ የምሽቱን መሰናድ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በኢትዮጵያ በርካታ የማህበራዊና ኢኮኖሚያዊ መብት ጥሰቶች እየተፈጸመ መሆኑን የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታውቀዋል። የፕሮፌሰር መስፍን ወልደማርያም ፋውንዴሽን እሁድ ዕለት ባዘጋጀው የውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትመን ገብረ ሚካኤል በጦርነትና በግጭት፣ በድርቅ፣ በቤቶች ፈረሳና በሌሎችም ምክንያቶች በሀገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደማርያም ሶስተኛ የሞት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት፣ በግጭት፣ በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል።
ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ቦረና አካባቢ፣ ከዛ ሶማሊያ፣ ከዛ ወደ ደቡብ አካባቢዎች ወደ ጉጂ፣ ኮንሶ አካባቢ ስንሄድ በመቶ ሺዎች የሚቆጠሩ ማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱን ብንወስድ በተለይ የሸገር ከተማ ምስረታን ተከትሎ የተደረጉ የቤት ፈረሳዎች ነበሩ፣ ያው አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕ ሆኖ አገልግለዋል። በተለይ ትግራይ ክልል ላይ በቅርቡም ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉም። ትምህርት ለማስተማር የሚያስችሉ አይነት አልነበሩም። ኦሎሞስት አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚህ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት፣ ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መለከቱ ናቸው።
ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ሕግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማህበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግስት ባለስልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ሕግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል።
የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉብን። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊና የጅምላ እስር ሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው ስር እንደነበር፣ እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች የታሰሩት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው።
በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋር ተያይዞ 108000 ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል።
ኢትዮጵያ ሕዝብ በትምህርት አልገፋም። ፖለቲካል ኢንስቲትዩሽኖች ያሉትን ባጭሩ የኢትዮጵያ ሕዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ የምንቆጣጠርበት ምንም ኢንስቲትዩሽናላይዝድ የሆነ ነገር የለም። ከዚህ ሪያሊቲ ተነስተን ነው እየተናገርንበት ያለውን ነገር መገንዘብ አለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ በባለፉት 5 ዓመታት ስንት ሰው ሞተዋል በጦርነት? አሁንም እየሞተ ነው። የሞተውን እንኳን ልንርሳው ብንል ዛሬም እየሞተ ነው። ሞትም ማቆም አልቻልንም። ሶ ፋንዳሜንታሊ ቻሌንጅድ ሆነናል። ባይ ዘ ወይ መንግስትም ዘሴም ፕሮብሌም ነው፣ የኛ ፕሮዳክት ነው።
ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት 3 ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል።
በዚህ 5 ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰት ውስጥ ከምናቃቸው በጣም የከፉ፣ ቅድም እንደተባለም የዓለም አቀፍ የወንጀል ባህሪ ያላቸው፣ የብዙ ሰዎች ሕይወት አደጋ ላይ የጣለ፣ የሀገር ሕልውና አደጋ ላይ የጣለ፣ ከጦርነት ጋር ከግጭት ጋር የተያያዘ የሰብአዊ መብት ጥሰት በሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ይጠየቅልን አይጠየቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸከመችው የግፍ ጫና ነፃ የምትወጣውና የተበደሉ ሰዎች የሚካሱበት?
ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል።
ያለንበት ሁኔታ አገር ያለችበት ሁኔታ የሰብአዊ መብት ቀውስ ያለበት ሁኔታ ነው ብለን እንወስዳለን። ቀውስ ከሆነ ምናልባት አንድ ክሰት ብቻ ተጠያቂ በማድረግ ረገድ የሚፈታ አይደለም። ስለዚህ ያለን አማራጭ ኢንክሉሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ ነው የሚያስፈልገን። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኑሮት ውጤታማ ሊሆን ምኞቴ ነው።
አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው።
አሁን እየተለመደ የመጣው ነገር ምንድነው? የኔ አይደንቲቲ የምለው በብሔርም በቋንቋም በሆነ ነገር የኔ ነው የምለው ለመሰረት ሰው ሲነካ እጮሃለሁ። ነገር ግን የኔ አይደለም ብዬ ሳስብ ዳር ይዛል። ይህ አካሄድ መፍትሄ ያመጣል። ስለዚህ በጋራ መሆን ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው የሚሆነው። ይሄ የቀጠለ ነው። ስለዚህ ሁላችንም የሚጠበቅብን እናድርግ።
በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶው ይከተላል አብራችሁን ስለሆናችሁ እናመሰግናለን አስተያየት ወይም ጥያቄ እንዲሁም ደግሞ መሳተፍ ብትፈልጉ በቪያም ሀሪክ የፌስቡክ ገጽ ላይ ለጋቢና ቪያ ያላችሁ መልእክታችሁን አድርሱን ወደ ተከታዩ መሰናዶ ደግሞ እንለፍ በየአመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችንና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች ሀገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊ ዶክተር ወርቁ ለገሰ ሙላት የተጻፈውን የህፃናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰበሰቡ 100,000 የሚደርሱ መጽሐፍትም ተሰብስበዋል። ከነዚህ መካከል በአሸናፊነት የተመረጠው የዶክተር ወርቁ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ ይሰራጫል። ስመኝሽ የቆየ በዚህ ዙሪያ አጠር ያለ ዘገባ አሰናድታለች።
በየአመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል። ለሽልማቱ ቅርብ የሆኑ ሰዎች እንደ አውሮፓውያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዘኛና በአማርኛ ቋንቋዎች ለኢትዮጵያ ህፃናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ዘ ፕላው ኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የደረሱልኝ ጥሪ የምታስተላልፍበት ነው ይላሉ።
ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች። በአንድ ማረሻ ብቻ ታርሶ ይሄ ሁሉ ህዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆች በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ አሁን በዘመናዊ ያስተራረስ ዘዴ ተጠቅማችሁ ህዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላል።
ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ።
መጽሐፍ ለማንበብ አልታደልኩም በልጅነቴ ማለት ነው። ያ እስካሁን ድረስ ተጽዕኖ አለ። የሚገርምሽ ነገር ፒኤችዲ ይዤ ሁሉ ይታገለኛል። የማንበብ ፍላጎቱን ማዳበር የምትችሉ ልጅ ሆነች ነው። እኔ ምንም ነገር አላየሁም። ያየሁት አንድ ጋዜጣ የማይደርስም አካባቢው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ በማየቴ እጅግ የተደሰትኩ መሆኑ ትዝ ይለኛል።
መቼ ነበር?
ስለዚህ ይሄ ቆይቶ ከ50 ዓመት በፊት ማለት ነው። ግማሽ ምዕተ ዓመት ማለት ነው። እና በእንደዛ አይነት ሁኔታ ላይ እስቲል ድሪም ነበረ። በቃ ጥሩ ለመሆኑ
ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጅየምና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። ይህ ጥረታቸው ደግሞ በዓለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው።
እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆኔንም አላውቅም ነበር። እንደ አጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ ቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ። ጋብዘውኝ ሄጄ እንደው እንደርሶ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም። ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብ እዳ ነው፣ ደስ የሚል ነው። በእርግጥ የስነ ጽሁፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል።
ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን 8 መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ።
የምነሳበት ያደኩበት ነው። የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን ኢትዮጵያ ውስጥ በየ ቤተክርስቲያናቱ ለልጆች ይታደላል። ሌላው ወይን አይ ወዜ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩላር ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ተመርጦ ታጭቶ ነበር እና ብዙዎቹ መጽሐፍ የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ የነበር ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ።
የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልእክት የሚያንጸባርቁና የሕፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት 30 ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታሁን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል።
በጣም ነው ደስ ያለኝ። ለእኔም ለድርጅቱም ለሁላችንም ለእኛም ለኢትዮጵያ ጠቅላላ በጣም ነው ደስ ያለኝ። እንደውም ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ እንትን ያለው እና ይሄ መጽሐፍ ብዙም የተሸጠ ነው። ደግሞ ኦንላይን ላይ ብዙ ተሽጧል እና በጣም ነው የተሰማኝ። በጣም ደስ ብሎኛል።
በ1976 ዓ.ም ከአዲስ አበባ ዩኒቨርሲቲ የሥነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የሕፃናት መጽሐፍት አለመኖሩን አስታውሶ ላለፉት 4 ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የሕፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል።
እንዴት ጥሩ ነው እንዲህ የማንበብ ችሎታችንን እንዲህ የእውቀት ችሎታችን ሞር ያሳድግን ከልጅነት አብሶ ለልጆች እውቀታቸውን ከፍ ያደርጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻል ስለ ሀገራችን ስለ ሁሉም ታሪክም ሁሉን ነገር ማወቅም ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው።
ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ 3 የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ እቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው።
ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል የሳር አይነት አለ። ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር፣ ከሱ ጋር ሆነን የሰራናቸው 3 ነገሮች አሉ።
ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ፣ በሶማሌኛ እና በአኝዋክ ቋንቋዎችም ተተርጉሟል። እንደ ግሪክ እና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርህራሄ ምሽት ከሰሞኑ አከናውኗል። በትምህርት፣ በመሰረታዊ መጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮች የሚታወቀው ተቋሙ ባሰናዳው በዚህ ልዩ ዝግጅት ላይ ከገቢ ማሰባሰቢያ አፍታዎች በተጨማሪም ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተስተናግደዋል። ሀብታሙ ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። በመቀጠል ቀርቧል።
ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይሄ ምሽት የርህራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለመወርቅ ማም፣
የዛሬውን ምሽት ያው የምናዘጋጀው የርህራሄ ምሽት ነው። በጣም ብዙ ቤተሰቦች አሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው ገብተህ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍ ማዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ መጠለያ እንዲኖራቸው ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸውን ሊቀይር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም ዕድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 ዓመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ ዓመት ያደረግነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዝኛ ያስተምሯቸዋል፣ እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ፣ እሱም የትምህርት ዲቫይስ ነው እና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው።
የወገኔ እገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም። በተለያዩ ምክንያቶች ጎጆአቸው የዘመመባቸው ቤተሰቦችን ማቀናት፣ አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ።
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና፣ እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ። እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው ለአዲሱ አመት።
በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልደ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍለው ለማገዝ ቃል ይገባሉ። መሰሉ የሰብአዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decides to support Wegane because we are very touched by their philanthropy.
የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የስነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic.
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮ በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በምሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
Yeah, so I think the younger generation is very impactful, as you know.
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምን ጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
ጋፍና ረብርቡ ምሽት ቀጥሏል። በድምጻዊትና ተወዛዋዥ ፋንተሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ረብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ረብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያንን እየረዱ ነው ያሉት። በዲያስፖራው ድጋፍ፣ በዲያስፖራው እምነት የእነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ፣ በጉልበት፣ በገንዘብ፣ በእውቀት፣ በሁሉ ነገር እየረዱን ነው እዚህ የደረስነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም፣ ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ እገዛዎችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊና ምጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት እንዲሁም ደግሞ ጥያቄ ቢኖራችሁ በቪኦኤ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ ታደርሱን ዘንድ እንጋብዛለን። እዛ ላይ ስልክ ቁጥራችሁን ብትተውልንም መልሰን በመደወል አስተያየቶቻችሁን በድምፅ እንቀበላለን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።